짤랐기 수두래.
The Voice of America. VOA.
예, 아메리카 드림스 라디오 따베 노.
እዚህ ስፍራ ላይ የተገኘሁት ደስታችሁም ሆነ ሐዘናችሁ፣ ተስፋችሁና የገጠሟችሁ ችግሮች ሁሉ ምን እንደሆኑ ስለምረዳ ነው። በየቀኑ የሚገጥሟችሁም መሰናክሎች አውቃለሁ። ታዲያ እንዴትስ ይቻለኛል በእናንተ ላይ የሚፈጸመውን በደል ሳላወግዝ ማለፍ?
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የኬንያ ጉብኝታቸውን በአንድ ጽዳቱ ባልተጠበቀ የድሆች ሰፈር ተገኝተው ከሰጡት አስተያየት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ህዳር 9 ቀን በኦሮሚያ ግንጭ ከተማ ውስጥ የጀመረው የተማሪዎች ተቃውሞ በዛሬ ዕለትም በምዕራብ ወለጋ ሁለት ከተሞች መቀጠሉ ተዘግቧል። በዚህም ላይ ዘገባ ይኖረናል።
የሮማ ርዕሰ ሊቃነ ጳጳሳት የናይሮቢ ጉብኝት እንዳበቁ ኢትዮጵያ ብሔራዊ የአደጋ ስጋት ስር አመራር ኮሚሽን ልታቋቁም ማቀዷና አዲስ የኤድስ አሳሳቢ ሁኔታ መፈጠሩ በዜናችን ውስጥ የተካተቱ ቀዳሚዎቹ ናቸው።
የሳምንቱ ቅንብሮች በወቅታዊ ርዕሶች ላይ የሚያተኩረው ሰጣ ገባ ክርክርና አፍሪካ በጋዜጦች ሁለተኛው አጋማሽ ይጠብቋችኋል። ጤና ስትል እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ አርብ ህዳር 16 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
ዛሬ ህዳር 17 ጋር አብረን የምናመሸው እኔ አዲሱ አበበም ከአቀናባሪው ንጉሱ ታምሬ ከስርጭት መሐንዲሱ ሎፔዝ ጋር ነው። ቀድሚያው የምሽቱ ዜና የሚደመጥበት ይሆናል። ኢትዮጵያ ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ልታቋቁም ነው ተባለ። ድርቅ ተኮር አደጋ ከተከሰተ በኋላ የአስቸኳይ ጊዜ የምግብ እርዳታ ላይ ያተኩር የነበረውን አሰራር ወደ ተሟላ የአደጋ ስጋት ሥራ አመራር ማሸጋገር አስፈላጊ መሆኑን የሚኒስትሮች ምክር ቤት አስታውቋል። እስክንድር ፍሬው።
ውሳኔው ይፋ የተደረገው የኢትዮጵያ የሚኒስትሮች ምክር ቤት ሰሞኑን ያካሄደውን አስቸኳይ ስብሰባ ተከትሎ ነው። የተቀናጀ በተጠያቂነት ላይ የተመሰረተና ያልተማከለ የአሰራር ስርዓትን በመዘርጋት ከአደጋ በፊት፣ በአደጋ ጊዜና ከአደጋ በኋላ መወሰድ የሚገባቸውን እርምጃዎች በወቅቱና በተሟላ ሁኔታ መውሰድ እንደሚያስፈልግ አስታውቋል። ተቋሙ የሚመሰረተውም በአደጋ ምክንያት ሊደርስ የሚችልን ጉዳት ከመቀነስ አንጻር የሚመለከታቸውን አካላት ሁሉ ለማሳተፍ በሕግ ማዕቀፍ መደገፍ በማስፈለጉ እንደሆነ አስታውሷል። ምክር ቤቱ እንዳለው እስካሁን የነበረው አሰራር በዋናነት ድርቅ ተኮር አደጋ ከተከሰተ በኋላ ያስቸኳይ ጊዜ የዕለት እርዳታ በማቅረብ ሕይወት በማዳን ላይ ያተኮረ ነበር። እናም ይህንን አሰራር ወደ ተሟላ የአደጋ ስጋት ሥራ አመራር ማሸጋገር ወቅቱ የሚፈልገው ጉዳይ ሆኖ መገኘቱን ነው በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የሚኒስትሮች ምክር ቤት ያመለከተው። ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን በኮሚሽነር የሚመራ እንደሆነ ታውቋል። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው ድርቅ ምክንያት በኢትዮጵያ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 8.2 ሚሊዮን ደርሷል። ቁጥሩ ሊጨምር እንደሚችልም እየተገመተ ነው። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ያወጣው አዲስ ዘገባ አፍሪካ ውስጥ አሳሳቢ የሆነ አዲስ ሁኔታ እንዳለ ይጠቁማል። በሀገሪቱ አዲስ ለኤችአይቪ ኤድስ የሚጋለጡ ሰዎች በህመሙ ምክንያት የሚሞቱ ጎልማሶች ቁጥር እየበዛ መሄዱን፣ በህጻናት በኩል ግን ኤችአይቪ ኤድስ የሚገኝባቸው ወይም ለቫይረሱ የተጋለጡ ህጻናት ብዛት እንደቀነሰ አዲሱ ጥናት አመላክቷል። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል በዓለም አቀፍ ደረጃ ከፍተኛ የኤች አይ ቪ ብዛት ወይም ለኤች አይ ቪ የተጋለጡ ሰዎች ብዛት ካለባት ደቡብ አፍሪቃ ዋና ከተማ ጆሃንስበርግ የላከችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
አፍሪቃ ውስጥ በአሁኑ ወቅት ኤድስ በሽታ በአስራዎቹ ዓመታት ዕድሜ ክልል ውስጥ ላሉ ወጣቶች ሞት ዋናው ምክንያት እየሆነ ነው። ይህም በሽታውን ለማጥፋት ለሚደረገው ትግል ትልቅ መሰናክል እንደሆነ የኤድስ ጉዳይ ጠበብት ገልጸዋል። በ15 ዓመታት ጊዜ ውስጥ በዓለም ደረጃ በኤድስ የሚሞቱት ጎልማሶች ብዛት በሶስት እጥፍ በመጨመሩ ላይ ይደመራል ማለት ነው። የተባበሩት መንግስታት ድርጅት ኤድስና ሕፃናትን በሚመለከት በየዓመቱ በሚያወጣው ዘገባ መሰረት በያዝነው ሳምንት ይህን አሳሳቢ አሃዝ ያወጣው ጆሃንስበርግ ላይ ነው። በዓለም ደረጃ ኤችአይቪ የተገኘባቸው ልጆች ብዛት ግን ከግማሽ በታች እንደቀነሰ አገልግሎቱ ጠቁሟል። ዘገባው አንዳንድ አበራታች ዜናዎችንም አሰምቷል። አፍሪካ ውስጥ በ15 ዓመታት ውስጥ አዲስ በበሽታው የሚያዙ ሰዎች ቁጥር በ41 ከመቶ ቀንሷል። ከኤድስ ጋር በተያያዘ የሚሞቱ ሰዎች ብዛትም በ34 ከመቶ ወርዷል። ኤችአይቪ ከእናቶች ወደ ሕፃናት እንዳይተላለፍ በዓለም ደረጃ የተደረገው ጥረት ስኬት ማግኘቱንም አዲሱ ዘገባ ጠቁሟል። ዶክተር ፒየር ሳምሴ የተባበሩት መንግስታት ድርጅት የኤድስ አገልግሎት የምስራቅና የደቡባዊ አፍሪካ ክልላዊ እርዳታ ቡድን ምክትል ስራ አስኪያጅ ናቸው።
The face of our failure are children and adolescents. These are the face of our failure. So today, given this reality,
መክሸፉ ገጽ የሚንጸባረቀው በልጆችና ጎልማሶች ላይ ነው። አሁን ባለው ተጨባጭ ሁኔታ መሰረት ስኬትም እድልም እያገኘን ነው። አዳዲስ አሰራሮችን በሕክምና መረገድ ይሁሉ መሻሻል ታይቷል። ሆኖም ከባድ ፈተናዎች ተደቅነውብናል።
በዓለም ደረጃ ኤችአይቪ ካለባቸው ከ15 እስከ 19 እድሜ ክልል ውስጥ ካሉት ወጣቶች በግማሽ በደቡብ አፍሪካ፣ በናይጄሪያ፣ በኬንያ፣ በሞዛምቢክ፣ በታንዛኒያና በህንድ የሚኖሩ ናቸው። ወጣቶች ወደ ህክምና እንዳይሄዱ ችግር የሚፈጥርባቸው በበሽታው ላይ ያለው አሉታዊ አመለካከት እንደሆነ አንዲት ከሞት የተረፈች ወጣት ተናግራለች። ጀሰም የተባለችው የ17 ዓመት ወጣት ከኤችአይቪ ጋር መወለዷን ገልጻ ጥፋቱ የኔ ስላልሆነ የሚያሳፍረኝ ነገር የለም ትላለች። ዶክተር ፒየርሰንስ ታዲያ በሽታውን ለማጥፋት በሚደረገው ጥረት እንዲህ አይነቱ አመለካከት ወሳኝ እንደሆነ አስገንዝበዋል።
የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽህናው ያልተጠበቀ የድሆች መኖሪያ ሰፈር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማ ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የህዝቡን ሀብት አጋብሰው ስልጣን ላይ የቆዩ ስግብግቦች ሲሉ የጠሯቸው ጥቂቶቹ ናቸው። መጽሔት በዚህ ላይ ዘገባ ይኖረዋል።
ባለፈው ሳምንት ማሊ ዋና ከተማ ባማኮ ውስጥ በሚገኝ ዘመናዊ ሆቴል ውስጥ በደረሰውና ለ19 ሰዎች መሞት ወይም መገደል ምክንያት በሆነው ጥቃት የተጠረጠሩ ሁለት ሰዎች በልዩ ኃይሎች ቁጥጥር ስር ውለዋል። ከጦር ኃይሉ ዛሬ አርብ ይፋ የሆነ መግለጫ እንዳመለከተው ሁለቱ ተጠርጣሪዎች የተያዙት ዋና ከተማዋ ባማኮ ውስጥ ሲሆን በተጨማሪ የሚደረግ ምርመራ ዳግም ወደ እውነቱ የሚያመራ ይሆናል ተብሏል። ሁለቱ ታሳሪዎች በምን ምክንያት ሊጠረጠሩ እንደተቻለ ግን የተሰጠ ማብራሪያ የለም። ራዲሰን ብሉ ሆቴል እንደ አውሮፓውያን የዘመን አቆጣጠር ባለፈው ህዳር 20 ቀን ለደረሰበት ጥቃት የምዕራብ አፍሪካዎቹ ነውጠኞች አልቃይዳና የእርሱ ተባባሪ አልሞባሪቶን ኃላፊነት መውሰዳቸው ይታወቃል። ጥቃቱን ተከትሎ የማሊው ፕሬዚዳንት ኢብራሂም ባቡካር ኬታ 3 ቀናት የሚዘልቅ ብሔራዊ ሀዘን ማወጃቸውም አይዘነጋም።
አድማጮች፣ ዜናው የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የጀርመን ፖሊሶች ሁለት አገሪቱ ላይ ከፍተኛ ጥቃት ለማካሄድ ያሴሩ ያሏቸውን ተጠርጣሪዎች በርሊን ውስጥ በቁጥጥር ስር አዋሉ። በበርሊን ፖሊሶች መግለጫ መሰረት ተጠርጣሪዎቹ በቁጥጥር ስር የዋሉት ጀርመን ዋና ከተማ ትናንት ሐሙስ በአንድ እስላማዊ የባህል ማዕከል ውስጥ አሰሳ ከተደረገ በኋላ ነው። ባለሥልጣናት ተጠርጣሪዎቹ አንዱ የ28 ሌላው የ46 ዓመት ዕድሜ እንዳላቸው ከመግለጥ ያለፈ ዜግነታቸውንም ሆነ አቅደዋል የተባለውን የጥቃት ዝርዝር አልተናገሩም። የበርሊን ፖሊስ ቃል አቀባይ ስቴፋን ሬድሊች
Das Landeskriminalamt und die Generalstaatsanwaltschaft Berlin ermitteln hier an einem Gefährdungssachverhalt.
ቀደም ያለ ጥርጣሬያችንና ክትትላችን መነሾ ሆኖ ተጨማሪ መረጃ ለማግኘት ስንል በዚያ የእስልምና ማዕከል ላይ አሰሳ ለማካሄድ ወሰን እናም ሁለት ጥርጣሬዎችን በቁጥጥር ስር አዋል።
ቃል አቀባዩ አክለውም በርሊን ውስጥ አመጽ ለማካሄድ የታቀደ ነገር ስለመኖሩ ባለስልጣናት ፍንጭ የላቸውም ብለዋል። ጀርመን ውስጥ የሚሰራጨው አንዳንድ መገናኛ ብዙሃን እንደዘገቡት ከሆነ ደግሞ በእስር ላይ የሚገኙ ተጠርጣሪዎች አንዱ ሶሪያዊ፣ ሌላኛው ደግሞ ቱኒዚያዊ ናቸው። ባለስልጣናት ግን ይህን አላረጋገጡም።
ወደ ግሪክ ያመራ የነበረ አንድ ከተለያዩ አካባቢዎች የመጡ የፈለሱ ሰዎች ጀልባ ዛሬ አርብ በቱርክ የባህር ወደብ ላይ በመስጠሙ ቢያንስ 6 ህጻናት መሞታቸውን የቱርክ መንግስታዊ ዜና አውታር አስታወቀ። የመንግስቱ አናቶሊያ ዜና አገልግሎት እንደዘገበው መርከቢቱ 55 የሶሪያና የአፍጋኒስታን ፈልሰው የመጡ ሰዎችን ጭና ወደ ግሪኳ ሌስቦስ ወደብ ስታመራ ያቫይኪክ ከተማ ውስጥ ነው የሰጠመችው። የአደጋ ደራሽ ሰራተኞች የአራት አፍጋን ህጻናትን አስክሬን ማግኘታቸውም ተገልጿል። ቱርክ የሶሪያውን ጦርነት በመሸሽ ወደ አውሮፓ የሚያመሩ ከሁለት ሚሊዮን በላይ ፈልሶ የመጡ ሰዎችን እንደምታስተናግድ ይታወቃል።
በመጨረሻም ገንዘቤ ዲባባ ከኢትዮጵያ በሴቶች፣ አሽተን ኤተን ከዩናይትድ ስቴትስ በወንዶች የዓመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክስ ፌዴሬሽን አስታወቀ። ሁለቱም አትሌቶች እንደ አውሮፓ ቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር፣ ኤተን በዴካትሎን አሸንፈው በቤጂንግ የዓለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ5 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን የዕለቱ አብይ ርዕስ
የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የናይሮቢ ጉብኝታቸውን ያጠቃለሉት አንድ ንጽህና ያልተጠበቀ የድሆች መኖሪያ ስፍር ተመልክተው ነው። በዚያም ዝቅተኛ ኑሮ በሚኖሩ የከተማው ድሆች ላይ ይፈጸማል ያሉትን ግፍ አውግዘዋል። ለችግሩ ምክንያት ሆነዋል በማለት የከሰሷቸው የሕዝቡን ሀብት አጋብሰው ስልጣን ላይ የቆዩ እሳቸው እንዳሉት ስግብግቦች ጥቂቶች ናቸው። ጂል ክሬግ በስፍራው ነበረች። የላከችውን ተከታይ ሪፖርት ሰለሞን ክፍሌ ይዞ ቀርቧል።
አቡነ ፍራንሲስ በናይሮቢ ካንጌሚ እየተባለ በሚጠራው ቆሻሻማ የድሆች መኖሪያ ሰፈር ውስጥ በሚገኘው ቅዱስ ዮሴፍ ቤተ ክርስቲያን ሲናገሩ ስለ ከተማ ድሆች ያላቸውን አስተሳሰብ ሳይገልጹ ማለፍ አልፈለጉም።
እዚህ ስፍራ ላይ የተገኘሁት ደስታችሁም ሆነ ሐዘናችሁ፣ ተስፋችሁና የገጠሟችሁ ችግሮች ሁሉ ምን እንደሆኑ ስለምረዳ ነው። በየቀኑ የሚገጥሟችሁም መሰናክሎች አውቃለሁ። ታዲያ እንዴትስ ይቻለኛል በእናንተ ላይ የሚፈጸመውን በደል ሳላወግዝ ማለፍ?
አቡነ ፍራንሲስ ሕዝቡ ላይ በየዕለቱ የሚደርሰውን ግፍና መከራ ተስፋውንና ሐዘኑን እንደሚረዱ በገለጹበት በዚህ ንግግራቸው ወቅት በተለይ አንድ ቤተሰብ የመጠጥ ውኃ ሲነፈገው በየትኛውም ቢሮክራሲያዊ አሰራር ፍርደ ገምድል መሆኑን ሲያስረዱ በዚያ የነበረው ሰው በሙሉ ደስታውን በጭብጨባና በሆታ ገልጿል። አንድ ማኅበረሰብ የመሠረታዊ አገልግሎት አቅርቦት ከተነፈገው ትልቅ ችግር አለ ማለት ነው ሲሉም አስረድተዋል። ከችግሮቹ መካከልም የመጸዳጃ ስፍራ እጦት፣ የቆሻሻ ማጠራቀሚያ አለመኖር፣ የመብራት መጥፋት፣ ትምህርት ቤቶች፣ ሆስፒታሎች፣ የስፖርት ማዕከሎች፣ አልፎም ለኪነትና የእጅ ጥበብ ባለሙያዎች ስቱዲዮዎችና የሰርቶ ማሳያ ቦታዎች መታጣታቸው መሆናቸውን ዘርዝረዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አክለውም ጥቂቶች ሥልጣኑን ጨምደው የያዙና የሀገሪቱን ሀብት የተቆጣጠሩ ሲሉ የገለጿቸው ስግብግቦች ብዙዎችን ለዝቅተኛ ኑሮ ዳርገዋል ሲሉ ኮንነውም አምላክ ምድሪቱን ለሰብአዊ ፍጡር የሰጠው ግን ሁሉም በእኩልነት እንዲኖርባት ነው በማለት አስተምረዋል። ግሬስ ዮሮጌ የአቡኑን ንግግር በቦታው ተገኝተው ካደመጡት አንዷ ናቸው። በቆሻሻ ሰፈር ስለሚኖሩ ድሆች ችግር አጉልተው መናገራቸው ደስ አሰኝቷቸዋል።
ምክንያቱም አቡኑ የተናገሩት ሁሉ ትክክል በመሆኑ ነው። ለምንድን ነው ኬንያ ይህን ያህል ብዛት ያለው ቆሻሻ ሰፈር ያላት? ለዚህ ምክንያቱ የከተማይቱን መሬት እናለማለን እያሉ ነጋዴዎች ስለሚቀራመቱት ነው። በዚያ ላይ ደግሞ ከቦታ አስነስተው በሚያሰፍሩ አካባቢ የውሃ አገልግሎት አታገኝም።
አቡኑ ጥቂት ለሥልጣንና ሀብት የተስገበገቡ ያሏቸውን መኮንን ብቻ ሳይሆን በንግግራቸው የተገለሉ ድሆችን አመስግነዋል።
ustedes son capaces de tejer lazos de pertenencia y de convivencia que convierten el
እናንተ በዚህ አይነቱ በጣም በተጨናነቀ ሁኔታ አንድ ላይ መኖር በመቻላችሁ ለማህበራዊ ተሰስር ቁልፍ የሆነውን ተግባር ፈጽማቸዋል። በዚህም ራስ ወዳዶች የገነቡትን የስግብግብነት አጥር ማፈራረስ ችላቸዋል።
አቡነ ፍራንሲስ ከካንጌሚ የድሆች ሰፈር ጉብኝታቸው በኋላ በቀጥታ ያመሩት በሺዎች የሚቆጠሩ ወጣቶች ይጠብቋቸው ወደ ነበሩበት የስፖርት ስታዲየም ነው። በዚያ እንደደረሱም ህዝቡ ሞቅ ያለ አቀባበል አድርጎላቸዋል። ወጣቶች ላቀረቡላቸው ጥያቄዎች መልስ የሰጡ ሲሆን ስለ ሙስና መከላከል ያስተማሩትም የስኳርን ጣዕም በምሳሌነት ጠቅሰው ነው። ስኳር አሉ፣ ስኳር ይጣፍጣል፣ ይለመድና ደግሞ መጨረሻው ያጠፋል ሲሉ መክረዋል። ዛሬ ኬንያን እያወከ ነው ስለሚባለው ዘረኝነትም አውስተዋል። ወጣቱ የዚህ ችግር ሰለባ እንዳይሆን መከላከል የሚቻለው ደግሞ በማስተማርና የሥራ ዕድል በመፍጠር መሆኑን አስገንዝበዋል። ሞሪስ ኪሪሚ አቡኑ ባለፉት 2 ቀናት በኬንያ ጉብኝታቸው ወቅት ያስተላለፏቸውን መልእክቶች ለማክበር ማቀዳቸውን ይናገራሉ።
The way he gives his speeches and messages is quite convincing. He'll have an influence on decision makers.
አቡኑ መልእክት የሚያስተላልፉበትና የንግግራቸው ስልት በጣም አሳማኝ ነው። በውሳኔ ሰጪው አካላቱ ላይ ብቻ ሳይሆን በእንደኔ ያለው ተራ ግለሰብ ላይ እንኳን ተጽዕኖ ያሳድራል። በመልእክታቸው ረክቻለሁ። እንዲያውም አሁን ስለ ድሆች ይበልጥ እንዳስብ፣ ስለ አየር ንብረት እንድቆረቆርና ለሰላም እንድዋጋ ያደርገኛል።
የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ የኬንያ ጉብኝታቸውን አጠናቀው ማምሻውን ወደ ኡጋንዳ አመርተዋል።
ወደ መጽሔቱ ከመሸጋገራችን በፊት አሁን ወዲህ ወደ ስቱዲዮ ስመጣ ያገኘሁት አዲስ መረጃ አለኝ። ማላዊ ውስጥ ታግተው ያሉ ኢትዮጵያውያን 223ቱ ዛሬ ወደ አዲስ አበባ ኢትዮጵያ መሄዳቸውን ከኢትዮጵያ ማህበረሰብ አባላት አንዷ የሆኑትና መረጃውን ያደረሱን ወይዘሮ ዮዲት በላቸው ገልጠውልኛል። ከተሰኞ ሰፋ ያለ ዝርዝር እናቀርባለን። በሌላ በኩል ደግሞ ቅድም እንደጠቀስነው ህዳር 9 በኦሮሚያ ግንጭ ከተማ የተጀመረው የተማሪዎች ተቃውሞ ዛሬም ቀጥሏል። በዚህም ላይ ሪፖርት እየተሰናዳ ነው፣ እንደደረሰ ይቀርባል። አሁን ወደ መጽሔቱ። ትናንት የተከፈተው የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ ዛሬ ተጠናቋል። ጉባኤው ትኩረት ሰጥቶ የጥናት ጽሑፎች ከቀረቡባቸውና ውይይት ከተደረጉባቸው ቁም ነገሮች መካከል በኢትዮጵያ እውቀት አውጪ ወይም እውቀት አመንጪ የሆኑ የምርምርና ጥናት ዩኒቨርሲቲዎችን እንደምን መፍጠር ወይንም ማጠናከር ይቻላል የሚለው አንዱ ነበር። በዚህ ርዕሰ ጉዳይ ጥቂት ምሁራን የጥናት ጽሑፎቻቸውን አቅርበዋል። መለስካቸው አማ ከእነዚህ መካከል የባህር ዳር ዩኒቨርሲቲውን ፕሬዚዳንት ዶክተር ባይሌ ዳምጤን አነጋግሯቸዋል።
ባህር ዳር ዩኒቨርሲቲን የጥናትና ምርምር ዩኒቨርሲቲ ለማድረግ በአመራሩ ቁርጠኛ ሀሳብ ለመኖሩ ፕሬዚዳንቱ ዶክተር ባይሌ ዳምጤ ተቋሙ ዛሬ ያለበትንና የወደፊት ጉዞውን በወፍ በረር ያቀረቡት ቅኝት በቂ ሊሆን ይችላል። በተለይም ይህ ፍኖተ ካርታ የተገለጠበት ሰማያዊው መጽሐፍ የተሰኘው ቅልብጭ ያለ ጥራዝ ባህር ዳር ዩኒቨርሲቲን በሚቀጥሉት 10 ዓመታት የምርምር ዩኒቨርሲቲ ለማድረግ ያለውን ቁርጠኝነት ያመለክታል። ዶክተር ባይሌ ዳምጤ ከመድረክ ላይ ሆነው ባህር ዳር ዩኒቨርሲቲን የምርምር ዩኒቨርሲቲ ለማድረግ የተለየ መንገድ ተከትለናል ሲሉ ሰምቻቸው ነበረ። ምን ማለት ነው ነበር ያልኳቸው።
ዋናው መንደርደሪያው እንዴት ነው ትምህርትን፣ እውቀትን፣ ክህሎትን አጠቃላይ አስተሳሰባችንን እናሳድገን ማህበረሰባችን ሁላችን የምናድገው ምንድን ነው ምስጢሩ፣ እድገት ምንድን ነው፣ ይህንን እድገትስ እንዴት በእውቀተኛ ማምጣት እንችላለን የሚለውን ከዚህ እይታ አኳያ ዩኒቨርሲቲ ምን አይነት ሚና ሊኖረው ይገባል የሚለውን ለመመለስ ባደረግነው ሂደት እና አገሪታችንም የምንትከተለው የልማታዊ መንግስት መስመር ብለን የምንከተለው ከሱ ጋር በመተሳሰር እንዴት ነው አንድ ዩኒቨርሲቲ የልማት ኃይል ሊሆን የሚችለው የሚለውን ለመመለስ ተገቢ ብለን ያገኘነው መስመር ነው ይሄ የምርምር ዩኒቨርሲቲ የሚለው ጽንሰ ሐሳብ ማለት ነው። ዋናው ጭብጡ ሲጨመቅ ሰው የመነጨው ጀርመን ነው እና መጀመሪያ ትምህርት ሲባል እንዲሁ ያለውን እውቀት ከትውልድ ወደ ትውልድ ማስተላለፍ ላይ ያተኮረ ነበረ። ጀርመኖች ግን የተገለጠላቸው አንድ ምስጢር፣ አይ ትምህርት በነበረው ትውልድ ያለውን እውቀት ብቻ ለሚቀጥለው ትውልድ ማስተላለፍ ሳይሆን አንድ ትውልድ ሊጨምርበት ይገባል፣ ሊያሸሽልም ይገባል፣ ሊያዳብርም ይገባል የሚለው ሀሳቤ ነው። ስለዚህ ዩኒቨርሲቲም ከዚህ እይታ ሲቃኝ እስካሁን በዓለም ላይም ሆነ በተለያዩ ሀገሮች የተገኘውን እውቀት ያለውን እውቀት ሰብስቦ ለአዲሱ ትውልድ ማስተላለፍ ብቻ ሳይሆን አሁን ያለው ትውልድ ወጣቱም በተለያየ እድሜ ደረጃ ያለው ሰው እውቀት ከአካባቢው ይፈጥራል፣ ያዳብራል። ስለዚህ እውቀት ትምህርት ማለት ዩኒቨርሲቲ ውስጥ ትምህርት ሲባል ያለውን እውቀት ብቻ መጽሐፍ ላይ ያለውን ብቻ መያዝ ሳይሆን ከከባቢያዊ ከምንመለከተው ነገር እውቀት ፈጥረን መጨመርም አለው የሚለውን ሚና የሚያመጣልን ነው ይሄ የምርምር ዩኒቨርሲቲ የሚባለው ጽንሰ ሐሳብ። ስለዚህ ዩኒቨርሲቲ የሚባለው ተቋም እውቀትን መጠበቅ ማስተላለፍ ብቻ ሳይሆን ማዳበርም አለበት የሚለውን ጭፍት ለመጨመር።
ታዲያ ይሄ ከሌሎች የሚለይ በምን ነው ታዲያ? እናንተ ይሄ የተለመደ መሰለኝና ነው።
እንግዲህ በእኛ ሀገር እውቀት የሚጨምር የምትለው ቃል ናት እንግዲህ ቁም ነገሩ ያለችው እና እውቀት ለመጨመር የምትችለው ስትመራመር ነው ነው መመራመር ባህላችን ደግሞ በዩኒቨርሲቲው ያን ያህል የዳበረ አይደለም። ብዙ መምህር ምርምር የሚሰራ አይደለም። ስለዚህ የምርምር ዩኒቨርሲቲ የሚባለው ይሄ የመጨረሻ ዲግሪ ወይም ሶስተኛ ዲግሪ የሚባለውን የያዘ ግማሽ ዩኒቨርሲቲው ካለው ቁጥር ግማሹ ያህል ሶስተኛ ዲግሪ ያለው ሲሆንና አብዛኛው ይሄ በሙሉ ምርምር ላይ ሲሳተፍ በብዛት የድህረ ምረቃ የሁለተኛና የሶስተኛ ዲግሪ የሚማሩ ተማሪዎች በብዛት ያሉት ዩኒቨርሲቲ እና በርካታ በጀት ለምርምር የሚመድብ ዩኒቨርሲቲ የምርምር ዩኒቨርሲቲ ይባላል። እንግዲህ በሂደታችን ከኛ ስናየው በብዛት ሰው መምህሩም የሚመስለው ማስተማር ነው ስራዬ ብሎ ነው የሚለየው መጀመሪያ ዩኒቨርሲቲ ሲቀጠር። አሁን ግን ዩኒቨርሲቲ ሲቀጠር የምርምር ዩኒቨርሲቲ አሁን በሰለጠኑ ሀገሮች፣ ምዕራባዊ ሀገሮች ላይ በተለይ የወጣላቸው የምርምር ዩኒቨርሲቲ የሚባሉት አንድን መምህር የሚቀጥሩት በምርምር ብቃቷ ወይም ብቃቱ በቀዳሚነት በመመዘን ነው ማለት ነው። እና ያንን ሳቤ ነው ወደኛ ያመጣል።
እስቲ እስከ ዛሬ ድረስ ባህር ዳር ዩኒቨርሲቲ የምርምርና የጥናት ዩኒቨርሲቲ ለማድረግ ከጀመራችሁ ጀምሮ በዚህ መንገድ ምን ያህል ሄዳችሁ?
እንግዲህ ያው ቅድም ለመግለጽ እንደሞከልሁት አሁን ባህር ዳር ዩኒቨርሲቲ ላይ የመጀመሪያው መገለጫ የሁለተኛና የሶስተኛ ዲግሪ ተማሪዎች መኖር ነው። እነዚህ ናቸው የሚመራመሩት በዋናነት። እና ስንጀምር ምንም አይነት የሶስተኛ ዲግሪ አልነበረንም። አሁን ወደ 20 ደርሰናል። ሶስተኛ ዲግሪ ትምህርት የምንሰጥበት ፕሮግራም ማለት ነው። ከመቶ በላይ ተማሪዎች አሉ ማለት ነው ሶስተኛ ዲግሪ የሚማሩ። የሁለተኛ ዲግሪ ከ5000 በላይ ተማሪዎች አሉን። እነዚህ ተማሪዎችን ብቻ ብትወስድ ያው መመራመር ግዴታቸው የሆኑ ሰዎች አሉ ማለት ነው። እነዚህ ከነዚህ ጋር ደግሞ እነዚህን ምርምር የሚመሩ ምሁራን አሉ ማለት ነው። ስለዚህ በርካታው የዩኒቨርሲቲያችን ስብስብ ወደ ምርምር እየገባ ነው ማለት ነው። ዝም ብሎ ያለውን መጽሐፍ ማስተላለፍ መድገም እሱ ላይ እንትን ማለት ሳይሆን እየተመራመረ ነው ማለት ነው። በሚመራመርበት ጊዜ በነገራችን ላይ አዲስ እውቀት መፍጠር ብቻ ሳይሆን ለኢትዮጵያ ነባራዊ ሁኔታ የሚመጥን ለኢትዮጵያ በሚሆን ሁኔታ የመቀመር ከባቢያዊ ነክ እውቀት ይፈጥራል ማለት ነው። ስለዚህ ከባቢያዊ ሁኔታውን የሚቀይራል ማለት ነው። ለምን መጽሐፉን የጻፉት ሰዎች ወይም ያገኙት ሰዎች ከባቢያዊ ሁኔታውን አይተው ሳይሆን በሺህ ኪሎ ሜትር ላይ በርቀት ላይ ሆነው ያው በአጠቃላይ ይሰራል የሚሉትን እሳቤ ነው የሚያስቀምጡት። ግን ከእኛ ነባራዊ ሁኔታ አኳያ እንዴት ነው የሚሰራው?
እንደውም በነገሩ ላይ ሌላ አስታውሱ ነገር አለ። ከንግግሮ አንዱ መለያ ባህሪያችሁ እውቀትን ምርምርን ኢትዮጵያዊ ማድረግ የሚል ነገር ነው የተናገሩት። ምን ማለት ነው
ይሄ? ማለት እንግዲህ እኛ የምንኖረው ኢትዮጵያ የሚባል ሀገር ውስጥ ነው። ኢትዮጵያ የሚባል ሀገር የራሱ በዛ ህይወት ያለው የራሱ መልካም አቀማመጥ ያለው የራሱ ታሪክ ያለው የራሱ አስተሳሰብ ያለው ሀገር ነው ማለት ነው። የራሱ የተለያዩ ሳቢዎች አሉት። ስለዚህ አንድ ሰው እውቀቱን የሚጻፈው እውቀት ሁሉን አቀፍ የሆኑ እውቀቶች እንዳሉ እንደተጠበቀ ሆነው አንድ ሰው ተማረ የምንለው የአካባቢውን ሁኔታ ሲረዳ ነው። ምን ማለት ነው ይሄ ከተባለ አሁን በምሳሌ ብናስረዳ የስነ ህይወት ትምህርት የተማረ ሰው ስነ ህይወት ውስጥ የተራቀቀ የኬሚስትሪ ቀመር ወደ መናገር ጥልቀት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ያሉ አትክልቶችን፣ እጽዋትን፣ እንስሳትን በአካባቢው ቋንቋ ማወቅ፣ ባህሪያቸውን መረዳት፣ ምን ምን እንዴት እንደሚሆኑ መረዳትና መገንዘብ ከከባቢያዊ ሁኔታው ጋር በዚህ ለመረዳት በምታደርገው ጥረት እውቀት የመፍጠር እድሏ በጣም የሰፋ ነው የሚሆነው። ስለዚህ ኢትዮጵያዊ እናርገው ስንል በዋናነት እውቀት የሚሰጥህ ኃይል ነው ከተባለ ያ ኃይል ደግሞ ኢትዮጵያ ውስጥ ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የሚለውጥ መሳሪያ ሊሆን ይገባል ማለት ነው። ያ ትምህርቱ መሳሪያ ካልሆነህ ያው በሀገራችን አባባል የጋን መብራት ይባላል ወይም ደግሞ ዝም ብሎ ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያዊ እናርገው ስንል እውቀትን ምንም እንማር ምንም እንወቅ ምን መጀመሪያ እንወቀው ካወቅ ነው በኋላ ወዲያውኑ ግን መጠየቅ ያለብን የት ጋር በኢትዮጵያ ነባራዊ ሁኔታ እንዴት እንጠቀምበታለን፣ የቱ በምን ሁኔታ ስራ ላይ መዋል ይችላል የሚለውን ጠይቀን መልስ አግኝተን በተግባር ፈትሸ ነው መስራትና ለመስራቱን አረጋግጠን ሲሰራ ስንቀበለው ነው እውነተኛ ነገር መጨበጣችን የሚታወቀው እንጂ መጽሐፉ ላይ ያለውን ስላላስታወስ ነው ምንም ነገር።
ስለዚህ የሚሉኝ ዓለም አቀፋዊ የሆነውን እውቀት ለኢትዮጵያ ሁኔታ መጠቀም በሚያስችል መቀየር ማለት ነው።
እንግዲህ እውቀት የሚገኘው ከእናንተ ይገኛል፣ ከብዙሃን መገናኛ ከመጽሐፍ ይገኛል፣ ከጉብኝት ይገኛል፣ ከጋዜጣ ከተለያየ ይገኛል። ግን ያ እውቀት እውነት ነው ይሰራል አይሰራም የሚባለው የሚለካው ያ እውቀት እውነተኛነቱ የሚረጋገጠው በተግባር ሜዳ ነው። ስለዚህ ተግባር ሜዳ ደግሞ የምንኖርባት ይቺ ኢትዮጵያ የምትባለው ሀገር ላይ ነው ተግባር የምንጠቀምበት ነው። ስለዚህ ያው የያዝ ነው ምንም ያዝ ምን ኢትዮጵያ ላይ ካልተጠቀምንበት ኢትዮጵያ ስለምንኖር ኢትዮጵያዊ ስለሆን ያ እውቀት ከንቱ ልፋት ነው የሚሆንብን ነው። ስለዚህ የት የምናገኘው የት ለኢትዮጵያዊ ሁኔታ እንጠቀምበት የሚሰራ ከሆነ።
ሌላ ደግሞ ስለ ቋንቋ አንስተው ነበር። በአማርኛ ለማስተማር በአማርኛ ለመመራመር ፍላጎት እንዳላቸው ገልጸዋል። ይሄ ወደ ዓለም አቀፋዊ እንግዲህ እንዳሉት ኢትዮጵያዊ ማድረግ ይቻላል እውቀትን፣ ግን ይሄ በሌላ አገሮች ተቀባይነት ሊያገኝ እንዲችል ለመጻፍ ለማስፋፋት እውቀትን ከዚህ የሚወጣውም አዲስ ነው የሚሆነው እውቀቱ ከእናንተ ምርምር ያን ለማድረግ የአማርኛ ሚዲየም የአማርኛ መገናኛ ሆኖ ሊያገለግል የሚችልበት ሁኔታ እስከሌለ ድረስ እናንተን የበለጠ አይደፍቃችሁም ወይ? የበለጠ ታዋቂ እንዳትሆኑ አያረጋችሁም ወይ?
በእኛ ግንዛቤ እንደውም የበለጠ ታዋቂ ነው የሚያደርገን ባይ ነኝ።
እንዴት?
ምንድን ነው ዞሮ ዞሮ ቁም ነገሩ ያለ ከተገኘው ጭብጥ ነው። ቋንቋ መግለጫ ነው። ስለዚህ ይዘታችን የያዝነው ቁም ነገር የያዝነው እውቀት ወይም ክሎት ወይም አጠቃላይ ምንድን ነው ንድፈ ሀሳብ እንበለው በጣም ጠቃሚ ንድፈ ሀሳብ እስከሆነ ድረስ በእኛ ቋንቋ መግለጽ ያለብን ዋነኛው ቁም ነገር አንድ ነገር የምትፈጥረው ለራስህ ነው፣ ለመጠቀም ነው። ስትፈጥር እውቅና ለማግኘት አሜሪካ ያለ ፕሮፌሰር እንዲቀበልህ ምናምን ጀርመን እንዲቀበልህ አይደለም። ያ ከዓለም ውስጥ መግባት የለበትም። ዋናው ቁም ነገርህ አንተም እየኖርህ ስለሆነ በዚህ ሀገር ላይ እየኖርህ ስለሆነ ከባቢ በቀን በቀን እያየኸው ስለሆነ ገሃድ ዓለማዊ ስለሆነ ገሃድ ዓለምህን ለመረዳት በምታረገው ጥረት ያንን ገሃድ ዓለም ሊገልጽልህ የሚችለውና የውስጥህን ፈንቅሎ ሊያወጣ የሚችለው ቋንቋ አማርኛ ከሆነ እሱን ተጠቀም፣ ሌላ ቋንቋ ከሆነ እሱን ተጠቀም። እና የኛ ዋነኛችን ማህበረሰባችን የመቀየር ስለሆነ ማህበረሰቡ በብዛት የሚጠቀም ይሆን ከሆነ ይህን መጠቀም በጣም ጥሩ ነው ነው እና ሌሎቹ በነገራችን ላይ በሀሳብ እየተራቀቅን ሄደን ለምን እኛ ዝቅ እናደርጋለን ራሳችን? ከተራቀቅን እኮ በሀሳብ ቁም ነገር ያለው ሐሳብ በብዛት ምናፈልክ ሆነ ሌሎቹ አማርኛ ይማራሉ ማለት ነው። ስለዚህ አማርኛው ላይ ያገኙታል። ለኛ እኮ ወደን አይደለም እንግሊዘኛ ምን ማረው ዕቀት አለ ብለን ነው። ዕቀት ያለው በእንግሊዘኛ ስለሆነ ነው በብዛት እንዲ ለምን በሶሃሊ ያንፈልግም ዕቀት ለምን በቻይና ቋንቋ አሁን ወደፊት ቻይና ሊሆን ይችላል ዕቀት መሪ ሆነ። ስለዚህ የ ዕቀት የመፈለጊያ ዘዴው የመቃየር የዕቀት አፍላቂዎች የሚገኙበት የሚናገሩበት የሚገልጹበት የመቀያየርን ሁኔታ የሚያሳይ ነው ነው።
ስለዚህ ምንም ቢሆን መቼም ዕውቀት እስካለ ድረስና ያ ዕውቀት ማህበረሰቡ ሆነ እስከቀየረ ድረስ መቼም ቢሆን ይመጣል ሐሳባችሁ።
እንደውም በእኛ ግንዛቤ አሁን በእኛ በኢትዮጵያ ቋንቋዎች ምርምሮች አጠቃላይ ስራዎች ቢሰሩ ተማሪዎቻችን ተመራማሪዎቻችን ከመጻፍ ዝም ብለው እንዲሁ በብዙም ሳንረዳው ከመናገር ምንም ጥቅም የሌለው ነገር እንትን ከመተንተን ያወጣናል። ከድህረ ገጽም እየገለበጡ ያው ትንሽ እየከሻሸኑ ማቅረብንም ያስወግዳል። ስለዚህ በራሳችን ቋንቋ ስናረጋው ያልተማረው የምንለውም ወይም ደግሞ በእውቀት ብዙ ያልገፋ የምንለውም ሰው የማንበብና የኛን ሐሳብ የመጋራት እድሉ ይጨምራል ማለት ነው። ስለዚህ በቋንቋ መጠቀም በጣም ይጠቅማል የሚል ይታለንኛ።
ባህር ዳር ዩኒቨርሲቲ ከዚህ በኋላ እንበልና በርሶ ግምት በዓለም ታዋቂ የምርምር ማዕከል የሚሆንበት ጊዜ ቅርብ ነው?
እኛ በነገራችን ላይ አላማችን በዓለም ታዋቂ መሆን የሚመጣው በኢትዮጵያ ታዋቂ ስንሆን ነው። የኛ እንትን ያለው ገጠር ላሉ ኢትዮጵያውያን ህይወቴን የቀየረ ዩኒቨርሲቲ ነው ብለው ታወቁን ታዋቂ ካረጉን በዓለም ታዋቂ ነን ነው። ዓለምኛ ዓለም የምንለው ገጠር መንደሮች ናቸው ሰው ነው እንጂ በኢንተርኔት ላይ ወይም ደግሞ አሜሪካን ሀገር ተጠርተን ከዚህ ዩኒቨርሲቲ ጋር እንደዚህ ደረጃ ወጣቻል ስለተባልን አይደለም። የኛ ዋናንትን ገጠር ያለውን ሁኔታ ከቀየር ንዛ ላይ በእኛ ሐሳብ መሰረት ተቀየረ ከተባለ ታዋቂ ሆነ ማለት ነው።
በጣም አመሰግናለሁ ዶክተር ባይደን።
እሺ አመሰግናለሁ።
ቀደም ሲል ወደ አስተዋወቁት ጉዳይ እናልፋለን። ህዳር 9 በኦሮሚያ ግንጭ ከተማ ውስጥ የጀመረው የተማሪዎች ተቃውሞ በዛሬው ዕለትም በምዕራብ ወለጋ ሁለት ከተሞች መቀጠሉን የአካባቢው ነዋሪዎች ለኦሮምኛ ክፍል ባልደረባ ነሞዳ እንዲህ ገልጠዋል። ዝርዝር ዘገባው ቀጥሎ ይቀርባል።
ምዕራብ ወለጋ መንዲና ጉሊሶ ከተሞች መንግስት አድማ በታኞችንና በስፍራው አሰማርቶ ብዙ ተማሪዎችንና የከተማዋን ነዋሪዎች በቁጥጥር ስር አውሏል ሲሉ አንድ ስማቸው እንዳይገለጽ የፈለጉ የከተማዋ ነዋሪ ከነሞ ዳንዲ ጋር ባደረጉት ቃለ መጠይቅ ገልጸዋል።
አሁን ኢሮብ ሚሳ ላይ ጀምሮ ማለት ነው አሁን እየተቀጠለ ነው ያለው። ያ እስከ ገጠር ትምህርት ቤት ላይ ጀምሮ አሁን እየተቀጠለ ነው ያለው። የትምህርት ቤቱ ቤንጓ የሚባል ከተማ ቀረቡ የሚባል ከተማ እንትናለች ትንሿ ዋማም ይባላለች እና የያዙት ነው ያሉት ሰዎቹ ማለት ነው። ፖሊሶች ነው የያዙት ነው። ሶስት ፖሊሶች አይነት ነው ያሉት። የፌዴራል ፖሊስና የኦሮሚያ ፖሊስና አጋዥ ፖሊሶች ነው የሚባሉት። ያው ከተማ ውስጥ ምንም ሰው አይሄዱም፣ ቤተ ክርስቲያንም አይሄዱም፣ መዚድም አልሄዱም። ደግሞ የሰው ቤት ገብቶ ማለት ነው በሩን ተሰብሮ የይዙት ነው የይዞ እስር ቤት ነው ያስገቡት ነው ያሉት። አሁን ምንም የለም የያዙት ነው ሰዎቹም ማለት የይዙት ደግሞ ሰዎቹም የት እንዳሰሩት አላውቅም። የእስር ቤት ነው ያሉት የሰዎች ደግሞ ሰላምታን ሰው ማንም አይጠይቁም ማለት ነው።
በተጨማሪም ከላይ በተጠቀሰው ዞን ውስጥ ጉሊሶ በተባለው ከተማም እንዲሁ በዛሬው ዕለት ተማሪዎች የተቃውሞ ሰልፍ ለማድረግ እንደተሰባሰቡ ፖሊስ በአድማ በታኝ ጢስ ሰልፉን እንደበተነ ነሞ ያነጋገራት አንዲት ተማሪ ገልጻለታለች።
መጀመሪያ ትምህርት ቤት የለም አላሉንም። ከዛ ትምህርት ቤት ስንሄድ የለም ግቡ አሉን። ከዛ ትምህርት ቤቱ ዝግ ነበረ። ልጆቹን ተሰባስቦ ሰላማዊ ሰልፍ እንወጣለን አሉ። ከዛ እኛ ስንወጣ መንገዱ ላይ ሳንደርስ ማለት ነው የሆነ አስተማሪ መጣና ዛሬ ትምህርት ቤት እንደሌለ እኛም አናውቅም ነበረ ምናምን እያለ እነሱ መተወቂስ ቦምብ ለቀቁብን። ከትምህርት ቤት ወጥተን ትንሽ ወደ ታች ወርደናል። ከዛ እዛ ስንደርስ እነሱ መጡብንና ጭስ ቦምብ ለቀቁብን። ከዛ ልጆቹም ትንሽ ነበሩ፣ ተበታተኑ፣ ጫካ ውስጥ ገቡ። በቃ እያባረሩን ነበረው። ከዛ በቃ ልጆቹ አሁንም ተሰባስቦ እንወጣለን ስሉ አሁንም እምቢ ብሎ መኪና ተጨመረበት፣ ትኩስን ጀመሩ። ከዛ ልጆቹ ፈርቶ ገቡ። በቃ ምንም ማድረግ አልቻለም። ቤታቸው ገብተዋል። ልጆቹ አሁንም እንወጣለን እያሉ ነው።
በጉሊሶ ወረዳ የሰላምና መረጋጋት ኃላፊ የሆኑት አቶ ፍቅሩ ሙለታ ተማሪዎቹ ሰላማዊ ሰልፍ የማካሄድ ፈቃድ ሳይሰጣቸው የወጡ በመሆኑ እንዲበተኑ አድርገናል ሲሉ ዛሬ ማምሻውን ላነጋገራቸው ለነሞ ገልጸውለታል። በምስራቅ ሸዋ ግንጪ ከተማ ባለፈው ሳምንት የተካሄደው የተማሪዎች ተቃውሞን ተከትሎ 70 ሰዎች ታስረዋል፣ ብዙዎች ተደብድበዋል ሲሉ የከተማዋ ነዋሪዎችና የኦሮሞ ፌዴራላዊ ኮንግረስ ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጸዋል። ስማቸው እንዲገለጽ ያልፈለጉ አንድ የከተማዋ ነዋሪ እንዲህ ብለዋል። ተማሪዎቹ በግንጪ ከተማ የሚገኘው አንደኛ ደረጃ ትምህርት ቤት መሬቱ ተቆርሶ ለግለሰብ ተሸጧል። የግንጪ ከተማ ስቴዲየም ላልታወቀ አካል ተሸጧል። የጭሊሞ ደንም እንዲሁ ለግለሰብ ተሸጦ የዛፍ ቆረጣ ተጀምሯል። ይህን ሁሉ እንቃወማለን ነው የሚሉት። የመንግስት አካላት ለተነሱት ጥያቄዎች መልስ ከመስጠት ይልቅ ልጆቹን በዱላ ተቀብለዋቸዋል። እለቱ የገበያ ቀን ስለነበረ የከተማዋ ነዋሪና ገበያተኛም ተማሪዎች በአድማ በታኝ ሲደበደቡ ሲያይ በመቃወሙ አብሮ ተደብድበዋል ብለዋል። ፖሊስና አድማ በታኞች ሁሉ ዱላ ይዘዋል፣ ዱላቸውን ተጠቅመውበታል ሲሉ ስማቸው እንዳይጠቀስ የፈለጉት ነዋሪ አስረድተዋል። ተማሪዎቹ በወቅቱ በመንገድ ላይ ሲያልፍ የነበረው ሰላም ባስ ላይ ድንጋይ በመወርወራቸው ድብደባው ተባብሶ ነበር ብለዋል እኚሁ ነዋሪ። ተቃውሞውን አስመልክቶ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ በቀለ ነጋ የተቃውሞውን መንስኤ አስመልክተው ሲናገሩ
ዱቢንጋ ፊሳኒን ኢጆኒ ዋዬ ማስተር ፕላኒ ፍንፍኔ ላልኪሴ ዋዬ ቦሶና ጭልሞ ጭረሙድ አስጉርጉረሙ
የመንግስት አካላት የትምህርት ቤት መሬት ቦታ ለግል ጥቅማቸው ማዋላቸው ሲሆን የተቃውሞው መንስኤ ለተማሪዎች በሀገሪቱ ሕግ መሰረት መልስ ከመስጠት ይልቅ የመንግስት አካላት ተማሪዎችን በመደብደብና በማሰር ላይ ናቸው ብለዋል አቶ በቀለ። በነጆ ከተማ ብቻ የ14 ቤተሰቦች ቤት ያለ ፍርድ ቤት መጥሪያ ተፈትሿል ሲሉም አክለዋል። አያይዘውም የሚደረጉት ነገሮች የሀገሪቱን ሕግ የሚሰብሩ ናቸው። ለምሳሌ ያህል ከምርጫ በፊት የታሰሩ 3 አባሎቻችን በዱላ መጥተዋል። መዝገቡ ደበላና መምህር ዘላለም ሚስማ ከአንድ አመት ከ3 ወር በኋላ ምንም ጥፋት ስላልተገኘባቸው ተብሎ በቅርቡ ተለቀዋል። ለዚህ የሚጠየቅ አካልም የለም ብለዋል አቶ በቀለ ነጋ። አቶ በቀለ እንደሚሉት የአምቦ ሰልፍ ላይ ተማሪዎች የኦሮሞ መብት ይከበር፣ ማስተር ፕላኑን ጨምሮ በአጠቃላይ የመሬት ዝርፊያ ይቁም የሚሉ መፈክሮችን አሰምተዋል። ሰልፉም በሰላም ተጠናቋል። የመንዲ ከተማም እንዲሁ የተማሪዎች ሰልፍ የተካሄደ ሲሆን እዚያም የገበያ ቀን ስለነበረ ህዝቡም አብሮ ሲቃወም ውሏል ሲሉ አንድ የከተማው ነዋሪ ተናግረዋል። ቡራዩ የኦሮሞ ነው፣ ሰበታ የኦሮሞ ነው፣ ገላን የኦሮሞ ነው የሚሉ መፈክሮች የተሰሙ ሲሆን ነሞ ደንዲ እኚህን ነዋሪ ሲያነጋግር በነበረበት ወቅት ተኩስ ይሰማ ስለነበረ ሁኔታውን ሲጠይቀው ነዋሪው ተኩሱ እንደ ዝናብ እየወረደ ነው፣ የሚተኩሱት ግን ወደ ሰማይ ነው። ፈጥኖዎች ተማሪዎችና ነጋዴዎች ላይ ከፍተኛ ድብደባ እያደረሱ ነው። አቶ ሄኖክ ዳግም የተባለ ነጋዴ ቤቱ ፊት ለፊት እንደቆመ ከፍተኛ ድብደባ ደርሶበታል ሲል ከነሞ ዳንዲ ጋር ባደረገው ቃለ መጠይቅ ገልጿል። በተለያዩ ከተሞች ተካሄዱ የተባሉትን የተማሪዎች የተቃውሞ ሰልፍ አስመልክቶ በኦሮሚያ ፖሊስ ኮሚሽን በሚኒስትር ኮሚሽነርነት ማዕረግ የስራ ሂደትና የኮሚኒኬሽን ኃላፊ የሆኑት አቶ ሶሎሞን ታደሰ ሁኔታውን እንዲህ ሲሉ ገልጸዋል።
ከኒ ግራ ነገኝ የመንቲሳ ጠበተማዳኒ አካ ብየፊነት ጅራችሳ ጉበተሙ ደንደውት ጅራታ ነገኝ የመንቲሳ ኩኒሞ ጫሳ ነገኘት ሊሁመተወሊን ተውዳ
በሀገሪቱ የተረጋጋ ሰላም መኖሩን የገለጹት አቶ ሶሎሞን ማናቸውም አካል አለ የሚለውን ችግር ከሚመለከተው አካል ጋር በውይይት መፍታት እንጂ ጥቂት ተማሪዎች በሚያነሱት ብጥብጥ የህዝቡ ሰላም መደፍረስ የለበትም ሲሉ አሳስበዋል። ባለስልጣኑ አቶ ሰሎሞን በመቀጠል 70 ሰዎች ታስረዋል የሚባለው ውሸት ነው። 14 ተማሪዎች የህብረተሰቡ ሰላም ላይ ችግር ሲያደርሱ ተይዘው ህግ በሚፈቅደው መንገድ ቁጥጥር ስር አውሏቸዋል። ይሄ ፍርድ ቤት የያዘው ጉዳይ ነው። የተደበደበ ተማሪ የለም ብለዋል። በመንዲ፣ ቂልጡ፣ ካራ፣ አምቦ፣ ነጆና ሌሎች ከተሞች ውስጥ ተቃውሞ ቀጥሏል። ድብደባም አለ ይባላል። ሰዎች ሳነጋግር እኔው ራሴም ተኩስ ሰምቻለሁ ምን ይላሉ ብሎ ነሞ ጥያቄ አቅርቦላቸው ነበር። አቶ ሰሎሞን መልስ ሲሰጡ የደረሰን ሪፖርት የለም፣ ነገር ግን ችግር ካለ በመንግስት በኩል ስህተት ካለ በሰላማዊ መንገድ መጠየቅና መፍትሄ መፈለግ እንጂ ረብሻ መፍትሄ አይሆንም። በጀልዱ ማስተር ፕላኑን አስመልክቶ ተማሪዎች ጥያቄ አንስተዋል። ከመንግስት አካላት ጋር ውይይት ለማድረግ ተስማምተው ሰልፉ በሰላም ተጠናቋል። ማስተር ፕላኑን በደንብ ያለመረዳት ችግር ይታያል ሲሉ አቶ ሶሎሞን ታደሰ ለነሞ ዳንዲ ገልጸውለታል።
አድማጮች ስታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ41 ያመለክታል ስቱዲዮ ሰዓታችን። ተከታዩ ቅንብር እሰጥ አገባ
በወቅታዊ ርዕስ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረው ተከታታይ ክርክር ሶስተኛ ክፍል ነው። እሰጥ አገባ ለምሽቱ ያሰናዳው የኢትዮጵያ መንግስት በአገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያነጣጥራል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር የኢህአዴግን ፖሊሲዎች በመከላከል፣ አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍ የሚታወቁም ናቸው። የፕሮግራሙ አዘጋጅና አቅራቢ ሮላ ከበደ። የምሽቱም የሁለት ወገን እሰጥ አገባ ሳምንት በሁለተኛው ክፍል እልባት ከአደረገበት ቦታ ይነሳል። አንድ ጭብጥ ይዞ ነው የሚንደረድረው።
ክርክሩ ይቀጥላል። ይህ ጭብጥ የክብደቱን የአነጋጋሪነቱን ያህል ባነሳናት ጥቂት ደቂቃዎች ውስጥ በሁለት ሀሳቦች ብቻ የሚቋጭ አይደለም። የእናንተን ክርክር ተከትሎ አድማጮቻችን በያሉበት አዎንታዊ የሆነ በተጨባጭ የህብረተሰብን ህይወት ሊለውጥ የሚችል እኩል እድል የሚሰጡ አማራጮች ላይ መነጋገር እንደሚችሉ ተስፋ አድርጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወዳደረጉት አንድ ሌላ አንኳር ርዕስ እንሻገር። በትጥቅ ትግል መንግስትን ለመቀየር የሚንቀሳቀሱ ተቃዋሚ ኃይሎች ውጤት አያመጡም ሲሉ ወደ ሰላማዊ መንገድ ቢመጡ ይሻላል ብለዋል። በአጀማመራችን መሰረት አቶ መሐሪ አሁንም ይሄን እድል ለርሶ እሰጣለሁ። ሰላማዊ መንገድ ማለት ምን ማለት ነው? በተጨባጭስ እንዴት ነው እውን የሚሆነው?
ያው እንግዲህ በትጥቅ ትግል ያው ራሳቸው በዛው በትጥቅ ትግል መንግስትን ለውጣለን የሚል ኃይሎችም የሚያውቁት ይመስለኛል። ዘመኑም አይፈቅድም። ያለነው ዓለም አቀፋዊ የፖለቲካ አሰላለፍ የዓለም አቀፋዊ ሁኔታም የሚፈቅድ አይመስለኝም። ያው ያለው አማራጭ በሰላማዊ መንገድ ታግሎ ወክሏለሁ የምትለውን ህዝብ ጥቅም ማስጠበቅ ነው። አለኝ የምትለው ፖለቲካ አስተሳሰብ እውን እንዲሆን ማድረግ ነው።
አቶ ኃይለማርያም በተወካዮች ምክር ቤት ተገኝተው ይህንኑ አስመልክቶ የተናገሩትን ድምፅ አስቀድመን እንስማና ወደ ክርክሩ እንመለሳለን።
ለራሱ እንኳን የማይሆነው የሻዕቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዲሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትተው ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን።
በኤርትራ የሚንቀሳቀሱ ተቃዋሚ ፓርቲዎችን ነው ይበልጥ ትኩረት ያደረጉባቸው። ሰላማዊ መንገድ ይሻላል ብቻ ሳይሆን ኢትዮጵያ ያን ሰላማዊ መንገድ ማስተናገድ የሚችል አመቺ ሁኔታ ውስጥ ነው ያለችው፣ በሰላማዊ መንገድ ልዩነቶች፣ ሀሳቦች መንጸባረቅ ይችላሉ ነው ያሉት በዚህ ንግግራቸው። አቶ መሐሪ በእርግጥ ይቻላል?
አዎ ይቻላል ብዬ ነው የማምነው። ለምንድን ነው የሚቻለው? የተፈጠረው የፖለቲካ የዲሞክራሲ ሂደት አለ። በዛን መንገድ ያው አሁን በኢትዮጵያ ተቃዋሚ ፓርቲ አቋቁመ ሀሳብህን በመግለጽ ያለህን አማራጭ ሀሳብ ፖሊሲ በማቅረብ ያው እንደ ተቃዋሚ ፓርቲ መወዳደር ይቻላል፣ መታገል ይቻላል። አሁን ባለፉት 24-25 ዓመታት ብዙ የፖለቲካ ፓርቲዎች በሀገሪቱ ተቋቁመው ሀሳባቸው እየገለጹ ነው ያሉት። እዚህ ላይ አሁን ሊነሳ የሚችለው ያው ህገ መንግስታዊ ስርዓት አለን። ህገ መንግስታዊ ስርዓቱን መሰረት ያደረገ ሰላማዊ ትግል አለ። ይህንን ለማስኬድ በቂ ሁኔታ አለ ብዬ ነው የማስበው። ችግሩ ላይ ግን እዚህ ምንድን ነው የዜሮ ሳም ጌም የዜሮ ድምር ውጤት የምንለው ፖለቲካ ኬድ ብሎ
ምን ማለት ነው የዜሮ ድምር ፖለቲካ?
ተቃዋሚው በቀጥታ አማራጭ ሀሳብ ይዞ መጥቶ በሰላማዊ ትግሉን ያለውን መንግስት ለመቀየር ሳይሆን የሚፈልገው እንዳለ ፖለቲካዊ ለውጥ ለማምጣት ወይም ደግሞ በስልጣን ያለው ኃይል ሙሉ ለሙሉ ከፖለቲካዊ መድረኩን ውጭ ለማድረግ የሚታገል ነው። ተቃዋሚ ነው ስትታገል በመጀመሪያ ደረጃ እኮ ህገ መንግስታዊ ስርዓቱን መቀበል አለብህ፣ ህገ መንግስቱን መቀበል አለብህ፣ የተፈጠረው አዲሱን የፖለቲካ ማዕቀፍ መሰረት አድርገህ መሄድ መቻል አለብህ፣ የተቀመጡት የፖለቲካ ህጎች፣ የሰላማዊ ትግል ህገ ደንቦች፣ የጨዋታ ሩሎች፣ ህጎች እነሱን ተከትለህ ነው መሄድ የምትችለው። ካልሆነ ግን ህገ መንግስቱን የማትቀበለው ከሆነ ህገ መንግስቱን ለመቀየር ህገ መንግስቱን ለመናድ ያለው የፖለቲካ ስርዓት ለመቀየር የምትታገል ከሆነ ዜሮ ድምር ውጤት ነው የሚሆነው። ስለዚህ ምንድነው ተቃዋሚው በራሱ ለሀገሪቱ ዲሞክራሲያዊ ግንባታ ሁሉም አይደሉም አንዳንድ ተቃዋሚዎች ነው እያልክ ያለሁት። አሁን በትጥቅ ትግል ሂደው ከሻዕቢያ ጋር እየታገሉ ነው የሚሉ ሰዎችም በሰላማዊ መንገዱ እየታገሉ ነበሩ። ያሰቡትን የዜሮ ድምር ውጤት 97 ምርጫ ያየ ነው ነው ይህንን ካልሆነ ወይ ሙሉውን የምንወስደው ግማሽ አንወስድም ሩብ አንወስድም የሚለው ያንን የታየ የዜሮ ድምር ውጤት የምንለውን ነው። ሙሉ ለሙሉ መቀየር ስለሚፈለግ፣ ሙሉ ለሙሉ ህገ መንግስቱን መናድ ስለሚፈለግ
አሁን የሚሉትን የሚከተል ጥያቄ ላንሳ። ወደ አቶ ፈቃደ እንድሻገር አያደርገኝ ምክንያቱም መሰረታዊ ጥያቄ ነውና ለእርስዎ ማንሳት አለብኝ። በአገር ውስጥ በሰላማዊ መንገድ እርስዎ አሁን በገለጹት መንገድ የሚታገሉትም በውጭ ያሉትም ተቃዋሚዎች የሚያነሱት የተቃውሞ ድምፅ መሰማት የማይቻልበት ቦታ ደርሷል። ኢህአዴግ ቀድሞ የነበረውን ለተቃዋሚዎች መንቀሳቀስ የሚያስችል የተቃውሞ ድምፅ መሰማት የሚችልበትን እድል እንኳን ጨርሶ ዘግቷል። በአገር ውስጥ በሰላማዊ መንገድ መታገል የሞከሩ አልተሳካልንም እያሉ ነውና የተቃዋሚዎች ውጪ ተቃውሟቸውን በኃይል ለመግለጽ የመረጡት በዚህ ምክንያት ነው እያሉ ነው።
አዎ ተቃዋሚዎች ሁሉም ባይሆንም አሁንም ሁሉም በመፈረጅ አልፈልግም የራሳቸው ድክመት ማየት አይፈልጉም። ለምሳሌ በዚህ ባለፈው ምርጫ ኢህአዴግ 100% አምጥቶ ያው ወደ ፓርላማ ገብቷል። ምንድን ነው ምክንያቱ? ኢህአዴግ ራሱን በመንግስት ደረጃ ስላለ ስለጨቆነ ነው ወይ ዲሞክራሲ? እንደዛ አይደለም። ፓርቲዎቹ 56 ፓርቲ እኮ ነው እየተወዳደረ ያለው በኢትዮጵያ የፖለቲካ ምህዳር ውስጥ 56 ፓርቲ በተለያየ አቅጣጫ የተለያየ አይዲዮሎጂ የተለያየ አስተሳሰብ ይዞ ሲወዳደር ወደ አንድ ከመምጣት ይልቅ ያው ራሱ መንግስትን ወይም በስልጣን ያለው ፓርቲን ከምንድነው ይሄ ኮምፒት ከማድረግ ይልቅ ወደ እንትን ነው የገቡት። እርስ በርሳቸው የሚፈካከሩት እዛ ድምፁን ደግሞ እዛ ነው ፈርሶ የሚቀርብ።
መልካም። ሌላ ጥያቄ ማንሳት የሚኖርብኝ አይመስለኝም። የቀደመውን ሀሳብ ሰምተዋል አቶ ፈቃደ፣ እርስዎ ምን ይላሉ?
አሁን አቶ መሀሪ ዮሐንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም፣ ሀሳብን የመግለጽ መብት አላቸው። እውነቴን ነው። አንድም እንኳን በስህተት እንኳን አመልጧቸው ከመንግስት በኩል ያሉትን ችግሮች፣ ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል፣ አይ ዶንት ኖ። ግን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዥውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ፣ ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ የዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮንመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት፣ ተቃዋሚዎች በሚዋከቡበት ሁኔታ፣ መሪዎቻቸው በረባ ባረባው የሚታሰሩበት ሁኔታ፣ አሁን ከምርጫው በፊት የነበረውን ሁኔታ፣ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍለውት ነው እንጂ ድምፁን 100% ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት አቶ መሀሪ። በጣም ያሳዝን ነው። ቢኮዝ ይሄ ዓለም ሁላችንም ህሊና ያለን ሰዎች ነን፣ ይህንን ታዝበናል። ለምን እንደሆነ ይህንን ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ ያሉ ኃይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው።
በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ? አሁን ባለውና ሊሆን በሚችለው ወይም ደግሞ በተደረጉት ሁኔታዎች ላይ ዩነቶቻችሁ በእነሱ ነጥቦች ላይ ነውና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ህይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ይጠቁሙ እስኪ። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ?
አድማጮች፣ ክርክሩ አልተቋጨም። በዚህና በለቀሪው ነጥቦች ዙሪያ በሚቀጥለው ሳምንት ተከራካሪዎቹ ይመለሳሉ። አሁን ወደ ተከታዩ የመጨረሻ ቅንብር ነው የምናልፈው፣ አፍሪካ በጋዜጦች።
አሁን ከዛ አስቀድመን አሉላ፣ ጥቂት ጊዜ ስላለን የአድማጮች አስተያየት ብናቀርብስ?
የተከበራችሁ የቪኦኤ ድምፀኞች፣ የቪኦኤ ጋዜጠኞች፣ አንድ ግጥም ለመዝሙር የሚሆን ለፐብሊኩ ለህዝቡ አንቢበለት ሙያተኞች ወደ መዝሙር እንዲለውጡት ለመጠየቅ ነው። እንደሚመስለኝ ግጥሙ ወቅታዊ ነው። እስኪ ለመጀመሪያ ግጥሙን ላንብብላችሁ። እረኛ ስጠን እረኛ፣ ከስራ ገብተን እንድንተኛ፣ ጌታ ተመልከት ወደኛ። እረኛ የበግ እረኛ፣ እረኛ የግል እረኛ፣ እረኛ የሰው እረኛ፣ እረኛ የህዝብ እረኛ፣ እረኛ የሀገር እረኛ፣ እረኛ ስጠን እረኛ፣ እረኛ ስጠን ሁነኛ፣ ጌታ ተመልከት ወደኛ። እረኛ ስጠን የማያንቀላፋ የማይተኛ፣ እረኛ ስጠን የማያዳላ ዳኛ፣ እረኛ አንተ ላክልን ወደኛ። እረኛ ጠባቂ ዳኛ፣ የማያዳላ የቆመ ለኛ፣ ሰላም የሚያስከብር ዘበኛ፣ ምግብ ለረሃብ ምግብ የሚያቀርብ ለረሃብተኛ፣ የሚያሳድግ ህጻናትን ሰብስቦ ወጣቶች እንዲሰሩ በደቦ፣ ወገኖቻቸውን እንዲመግቡ ዳቦ፣ አዛውንትና ሀገር እንዲኖር ጠግቦ። የሀገር እረኛ መሪ ዘበኛ፣ ላክልን ካንተ ወደኛ ይላል ግጥሙ። ወደ ዜማ ሲለወጥ የሞከርኩት እኔ እረኛ ስጠን እረኛ፣ እረኛ ስጠን እረኛ፣ ከስራ ገብተን እንድንተኛ፣ ጌታ ተመልከት ወደኛ። እረኛ የበግ እረኛ፣ እረኛ የግል እረኛ የሚልና የመሳሰለውን ዜማ አድርጎ ሰው እንዲዘምረው። ህዝብ አለ፣ አገር አለ፣ የጎደለው መሪ ነው።
ጤና ይስጥልኝ የአሜሪካ ድምፅ አዘጋጆች፣ እንደምንከረማችሁ። ከዚህ ቀጥዬ አስተያየት መስጠት የምፈልገው በመምህር ግርማ ስለ መምህር ግርማ ነው። ለምንድን ነው እስካሁን ድረስ ስለ እሳቸው ልትዘግቡ ያልቻላችሁት? ብዙ የቤተ ክርስቲያን ልጆች ንጹህንና ምንም ወንጀል የሌለባቸውን እንደ ህፃን ልጅ ፍርድ ቤት አንዴ ሰኞ፣ አንዴ ማክሰኞ፣ አንዴ አርብ እያሉ ሲያመላልሷቸው የሰው ልጅ መብት ስለ እግዚአብሔር ቃል ብሎ ሲገፈፍ ለምን ዝም እንደምትሉ ለምንም እንዳላችሁ ራሱ ይገርመኛል። ከቤተ ክህነት ጀምሮ ምንም አይነት መንፈሳዊነት የሌለበት ሆኗል። አንዳንድ ሁሉንም አንልም። አንዳንድ እንዴት ነው ከህጉስ አንጻር እኚህን አባት ሊያስከስስ ይችላል ወይ? እናንተም ግዴታ ለፖለቲካ ሰው ብቻ ነው እንዴ እናንተም ዘገባውን የምትሰጡት? እንደዚህ አይነት አባቶች ስለ ሰላም፣ ስለ ፍቅርና ስለ መረጋጋት፣ ራስን ለመግዛት፣ ስለ ወንጌል ቃል፣ ስለ ክርስቶስ ብሎ የሰበኩት ስለ እነሱስ መብት ምንም ነገር መዘገብ አትችሉ ማለት ነው?
Buenas
Tararan Gabina VOA.
Shirin Gabina.
Blashangul, Blashangul, Blashangul. Zagabina, Zagabina, Blashangul.
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል።
ሰላም ለወጣት አድማጮች በሙሉ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ አባላለሁኝ። እዚህ ቦስ በአሜሪካ ወደ 30 ዓመት በላይ የሰራው ሰው ነኝ። አማርኛን ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን ያጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ ተሾም ያለው ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርስቱ ራሱ በጣም ደስ ነው ያለኝ። ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ ማግኛም የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረውና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው።
ግቡ፣ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ።
አድማጮች፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ቀርተዋል። ታዲያ ከማጠቃለያው በፊት ጥቂት ደቂቃዎች ለዜማ አሉን ነው የሚለው ንጉሱ ታምሬ አቀናባሪያችን ኃይል እየታደሰ መርጦልናል።
So we said I'm older, you know, you tell the way. No, not to know that to nest in the way I am. I'm not forgetting it, the book I know. So we said I'm forgetting, you know, you tell the way. So we said I'm older, you know, you tell the way. No, not to know that to nest in the way I am. I'm not forgetting it, the book I know.
ኃይሌ ታደሰ እናመሰግናለን። አድማጮች፣ በቀሩ ጥቂት ደቂቃዎች ማጠቃለያዎች እናሰማችሁ። ገንዘቤ ዲባባ ከኢትዮጵያ በሴቶች፣ አሽተን ኢተን ከዩናይትድ ስቴትስ በወንዶች የአመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ አትሌቲክ ፌዴሬሽን ማህበር ትላንት አስታወቀ። ሁለቱም አትሌቶች እንደ አውሮፓውያን የዘመን አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ። ገንዘቤ በ1500 ሜትር ኢተን በዴካትሎን አሸንፈው በቤጂንግ የዓለም ሻምፒዮን የወርቅ ሜዳሊያ መሸለማቸው ይታወቃል። ገንዘቤ ዲባባ በ5000 የአዳራሽ ውስጥ ሩጫ ውድድር 14 ደቂቃ ከ18 ነጥብ 86 ሰኮንዶች በመግባት አዲሱን የዓለም ክብረ ወሰን ካስመዘገበች በኋላ በአምስት የ1500 ሜትር ውድድሮች አንድም ሳትቀደም አጠናቃለች። በመጀመሪያ ባርሴሎና ላይ ያስመዘገበችውን 3 ደቂቃ ከ54 ሰኮንድ ሪኮርድ ከ12 ዓመታት በኋላ የተገኘ የዓለም ፈጣን ጊዜ ሆኗል። ገንዘቤ ይህን የዓለም አቀፉን አትሌቲክስ ፌዴሬሽን ማህበር ዓመታዊ ሽልማት ለማግኘት በመቻሏ መደሰቷን ገልጣ ድጋፍ የሰጣትን የኢትዮጵያ ሕዝብ አመስግናለች። በ2016 ዓ.ም በመጪው ዓመት በዩናይትድ ስቴትስ ፖርትላንድ አዳራሽ ውስጥ የዓለም ሻምፒዮና ከዚያም በስቶክሆልም ስዊድን በአንድ ማይል ሩጫ አዲስ የዓለም ሪኮርዶችን ለማስመዝገብ እንደምትሞክር ገልጣለች። ዝርዝሩን በሰኞ ሳምንታዊ ስፖርት ፕሮግራም እናቀርባለን። አንካራ የሩሲያው ጄት አውሮፕላን ቱርክና ሶሪያ ድንበር ላይ መታ ከጣለች ወዲህ የቱርክ ጠቅላይ ሚኒስትር አህሜት ዲቫክቱሉ የአገራቸው ከሩሲያ ጋር ያላትን ውጥረት ለማርገብ እንደሚፈልጉ አስታውቀዋል። ጠቅላይ ሚኒስትር ዳቮቶግሉ በብሪታንያው ዘ ታይምስ ጋዜጣ ላይ በወጣ የአስተያየት መስጫ አምድ ላይ በሰፈሩ ቃላት የሀገራችንን ዳር ድንበር የማስከበሩ ሁኔታ እንደተጠበቀ ሆኖ ቱርክ ከሩሲያና ከሌሎች ሸሪኮ አገሮች ጋር ያለው ውጥረት ለማርገብ ጥረት ታደርጋለች ብለዋል። የማጠቃለያ ወሬዎቹ እነኚሁ ነበሩ።
አድማጮች፣ የአሜሪካ ድምፅ ራዲዮ በ19 በ22ና በ25 ሜትር ባንድ በየቀኑ ከ3 ሰዓት እስካሁን 4 ሰዓት የሚያሰማውን ፕሮግራም እዚህ ላይ አበቃ። ያስተናገዱ ናችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከተሪኪው የስርጭት መሐንዲስ ኔልሰን ሎፔዝና ከዋና አዘጋጇ ትዝታ ብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 እስከ 4 ሰዓት በሚተላለፈው ሌላ መደበኛ የአማርኛ ፕሮግራም እስከምንገናኝ ሰላም፣ ደህና ደሩ።
ትግርኛ ስርጭት ይቀጥላል። መልካም ምሽት።